America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ህጋዊ ንግድን ለማበረታታት ህገወጥ የሆኑ የንግድ እንቅስቃሴዎችን ደግሞ ለማስቆም የሚያስችል ስምምነት በዚህ መድረክ ላይ ተደርሷል።
የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። ዝርዝሩ በአብይ ርዕሳችን ይቀርባል።
የትምህርትን የማይለይ ለሁሉም ማህበረሰብ ከትልቅ እስከ ትንሽ ከደሃ እስከ ሀብታም በኩል አይን የተማረ ያልተማረ የማይለይ የተቸገረ ሰውን የማያልፍ ሰው ነው። ለራሴ ብሎ አያስብ ታዩ ደንዳኔ እንደባል አይደለም ገልጸው ለህዝብ እንጂ ለግለሰብ ችግር ትኩረት እንደዚህ ነጥሎ ሳይሆን በጋራ ያለው ችግር ቢፈታ ያው በየቤቱ ያለው ችግር በግለሰብ ደረጃ ያለው ችግር ይፈታል ብሎ የሚያምን ሰው ነው።
ማቸዋቸው ወይዘሮ ስንታየው አለማየሁ ይባላሉ። በዛሬው ለተታሰሩት የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ የአቶ ታዬ ደንዳ ባለቤት ናቸው። በዚህም ላይ ዘርዘር ያለ ዘገባ ይዘናል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ሐሙስ መጋቢት 6 ቀን 2010 ዓ.ም ተመረጥ ምሽት አስተናጋጆች ሰለሞን ክፍሌና
አረነሽ ተሳየነን። ፕሮግራሙን ብርሃን ኃይሉ ትመራለች።
አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱ ዜናዎች እናሰማለን። መልካም ምሽት።
ዩናይትድ ስቴትስ ባለፈው ዓመት በተካሄደው የምርጫ ሂደቷ ላይ ጣልቃ ገብተዋል በማለት በሩሲያውያን የሳይበር ተጠቃሚዎች ላይ ማዕቀብ መጣሏን አስታወቀች። የዩናይትድ ስቴትስ አስተዳደር የሩሲያው የሳይበር እንቅስቃሴን እየተከላከለና እየተገዳደረ ነው፣ በዩናይትድ ስቴትስ ምርጫ ላይ ጣልቃ ለመግባት ያደረጉትን ጥረት አፍራሽ የሳይበር ጥቃትንና ወሳኝ መሰረተ ልማቶችን ኢላማ ያደረጉ ጣልቃ ገብነትን ያቀፉ ናቸው ሲሉ የገንዘብ ሚኒስትር ስቲቨን ምኑችን ባወጡት መግለጫ ገልጸዋል። ማዕቀቡ ግለሰቦችን ኢላማ ያደረገ ሲሆን ከሩሲያ ለሚመነጩ ጥቃቶች የሚሰጥ ምላሽ አካል እንደሆነም ጨምረው ገልጸዋል። ማዕቀብ ከተጣለባቸው ሰዎች መካከል ስለ ጣልቃ ገብነቱ ተግባር በሚመረምሩት ሮበርት ሞለር የተከሰሱ 13 ሩሲያውያን ይገኙባቸዋል።
የብሪታንያ፣ የፈረንሳይ፣ የጀርመንና የዩናይትድ ስቴትስ መሪዎች የቀድሞው የሩሲያ ሰላይ በብሪታንያ መሬት መመረዛቸውን በህብረት አውግዘዋል። ሩሲያ ተጠያቂ ተደርጋለች። ከሁለተኛው የዓለም ጦርነት ወዲህ ነርቭ ኤጀንት በአውሮፓ ምድር ሰውን በማጥቃት ላይ ሲውል ለመጀመሪያ ጊዜ ነው ተብሏል። ጠቅላይ ሚኒስትር ቴሬሳ ሜይ፣ ፕሬዚደንት ኢማኑዌል ማክሮን፣ ቻንስለር አንጌላ ሜርክልና ፕሬዚደንት ዶናልድ ትራምፕ ዛሬ በህብረት ያወጡት መግለጫ ሩሲያ ከጥቃቱ ጋር ለተያያዙ ጥያቄዎች ሁሉ መልስ እንድትሰጥ ጥሪ እናቀርባለን ብለዋል። ትራምፕ ወደ ኋላ ላይ ከዋይት ሀውስ ቤተ መንግሥት ሲናገሩ ተጠያቂዎቹ ሩሲያውያን ይመስላሉ ብለዋል። ሩሲያ ግን በጉዳዩ እጅ የለበትም ብላለች። የቀድሞው የሩሲያ ሰላይ ሰርጌ ስክሪፖልና ልጃቸው ዴሊያ ሶልስበሪ በተባለችው የብሪታንያ ከተማ የመናፈሻ ወንበር ላይ እንደተቀመጡ ተዝለፍልፈው ስለተገኙ ሆስፒታል ተወስደው እየታከሙ ናቸው። በርካታ ሌሎች ግለሰቦችና አንድ ፖሊስም ታመዋል።
በብዙ ሺህ የሚቆጠሩ ሲቪሎች ዛሬ በሶሪያው ምስራቃዊ ጎታ ከምትገኘው ሐሞሬ ከተማ እየሸሹ ናቸው። ብሪታንያ ሆኖ የሶሪያን ጉዳይ የሚከታተለው የሰብአዊ መብት ተሟጋች ቡድን እንደሚለው የሶሪያ ወታደራዊ ኃይል በአካባቢው ወደ መጨረሻው በአማጽያን ቁጥጥር ስር ወዳለው ቦታ እየገፋ ነው። የሰብአዊ መብት ቡድን ስራ አስኪያጅ ራሚ አብደራህማን የመንግስት ኃይሎች ደማስቆ አጠገብ ያለውን አካባቢ ለማስመለስ ባለፈው ወር የማጥቃት ዘመቻ ከጀመሩበት ጊዜ አንስቶ ይህን ያክል ብዛት ያላቸው ሰዎች ሲወጡ ለመጀመሪያ ጊዜ ነው ብለዋል። ሌሊቱን የሶሪያ ወታደራዊ ኃይሎች ገፍተው ወደ አካባቢው እንደገቡ ለሲቪሎቹ መውጫ መስመር ከከፈቱ በኋላ ሲቪሎቹ በሶሪያ መንግስት ቁጥጥር ስር ወዳለው ቦታ በእግር በመኪኖችና በሞተር ብስክሌቶች እንደጎረፉ ተገልጿል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። አንድ የዩጋንዳ ፓርላማ አባል ባል ሚስቱን ቢደበድብ ጥፋት የለውም ብለው መከራከራቸውን ተከትሎ በሀገሪቱ የቤት ውስጥ ጥቃት ጉዳይ እያነጋገረ ነው። የአሜሪካ ድምጿ ሀሊማ አቱማኒ ከካምፓላ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
የፓርላማ አባል በራሳቸው ቃል ለማስቀመጥ እንዲህ ነበር ያሉት፣ ባል ሚስቱን መጎንተል አይደለም ድብድብ አድርጎ ልክ ሊያስገባት ይችላል ነው ያሉት። አንሱመስ ቱዋኒ ማቲስኮ ባለፈው ሳምንት በዓለም አቀፍ የሴቶች ቀን በአንድ በብሔራዊ ቴሌቪዥን ጣቢያ ላይ ቀርበው ነው ይህን ያሉት። ህዝቡ ተቆጥቶ ይቅርታ መጠየቅ አለባቸው አለ።
Kindly accept my sincere and unreserved apologies from the members.
የተከበራችሁ አባላት፣ መላው ህዝብ፣ በተለይም ደግሞ ሴቶች፣ ያለምንም ማወላወል ከልቤ የማቀርበውን የይቅርታ ጥያቄ ተቀበሉኝ። ድብደባ ስል ደግሞ የተለመደውን መደባደብ ማለት አይደለም።
የፓርላማው አባል በዚህ ሳምንት በሰጡት ሌላ ቃለ መጠይቅ ላይም ባል ሚስቱን በጥፊ ቢላት ምን አለበት ማለታቸው ተዘግቧል። የፓርላማ አባሉ የሥነ ሥርዓት እርምጃ እንዲወሰድባቸው ከጠየቁት መካከል አዴኬ አን ኢባጁ የተባሉ ሴት የምክር ቤት አባል አንዷ ናቸው።
In his statement, he still made mention of a certain beating in court.
ምንም አልተጸጸቱም። ሌላ አይነት ድብደባ ማለት ነው ሲሉ ምን ማለታቸው እንደሆነ አላብራሩትም። ደግሞ ሴትን የሚያዋርድ አነጋገር ነው። ያን ሲሉ ወንዶቹ እንዴት ሆ እንዳሉ አይታችኋል?
በሀገሪቱ ባለፈው እንደ አውሮፓውያን አቆጣጠር 2011 ዓመተ ምህረት የተካሄደ የህዝብ አኗኗርና የጤና ግምገማ እንደሚያሳየው ከአምስት ሰው 3ቱ ሚስትን መደብደብ ተገቢ ነው ብሎ የሚያምን ነው። በህገ መንግስቱም በቤት ውስጥ ጥቃት ህጉም የተከለከለ ሆኖ ሳለ የዩጋንዳ ፕሬዝዳንት ዮዌሪ ሙሴቪኒ ያለም አቀፍ የሴቶች ቀንን ምክንያት አድርገው አግልተው በመናገር ማስጠንቀቂያ በሰጡበት ማግስት ነው የፓርላማው አባል መደብደብማ አለባት ያሉት። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን የኢራኑን ከፍተኛ መሪ ከአደልፍ ሂትለር ጋር አመሳስለዋል። ኢራን የኒውክሌር ቦምብ ከሰራች ሳውዲ አረቢያን በፍጥነት ኒውክሌር ትሰራለች ሲሉ ዝተዋል። ሳውዲ አረቢያ ኒውክሌር ቦምብ እንዲኖራት አትፈልግም፣ ኢራን ከሰራች ግን በፍጥነት ፈለጓን እንደምንከተል አያጠራጥርም ሲሉ የሳውዲ አረቢያው አልጋ ወራሽ በአንድ የአሜሪካ ቴሌቪዥን በተደረገላቸው ቃለ መጠይቅ ተናግረዋል። የ32 ዓመት ዕድሜው አልጋ ወራሽ የኢራኑን ከፍተኛ መሪ አሊ ኻሜኒን አያያዝ በናዚ ጀርመን አነሳስ ወቅት ከነበረው የሂትለር አያያዝ ጋር አመሳስለዋል። ሂትለር በዛን ወቅት ሊያሰፋው እንደፈለገው እምነቱ ሁሉ አሊ ኻሜኒም በመካከለኛው ምስራቅ የራሳቸውን ውጥን ለመፍጠር ይፈልጋሉ ብለዋል።
የሰሜን ኮሪያ የውጭ ጉዳይ ሚኒስትር ሪ ዮንግ ሆ ወደ ስዊድን አምርተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን ተገናኝተው እንዲነጋገሩ ለማመቻቸት የታቀደ ተልዕኮ መሆኑ ተገልጿል። ሪ ለሁለት ቀናት ጉብኝት ዛሬ ስቶክሆልም ገብተው ከስዊድኑ አቻቸው ማርጎት ወልስትሮም ጋር ይነጋገራሉ። ስዊድን ሰሜን ኮሪያ ባለው ኤምባሲዋ በኩል የዩናይትድ ስቴትስን፣ የካናዳንና የአውስትራሊያን ዲፕሎማሲያዊ ስርዓት ትወክላለች። የስዊድን ውጭ ጉዳይ ሚኒስቴር የሪ ጉብኝት ዓላማ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፒዮንግያንግን በማውገዝ ያሳለፈው ውሳኔ በሚገባ እንዲተገበር በሚደረገው ጥረት አስተዋጽኦ ለማበርከት ነው ብሏል። ፒዮንግያንግ የተወገዘችው በኑክሌር መሳሪያና በቦሊስቲክ ሚሳይል ፕሮግራሟ ምክንያት መሆኑ ይታወቃል።
በመጨረሻም የአፍጋኒስታን ታሊባን ከሀገሪቱ መንግስት ለቀረበው ያለምንም ቅድመ ግዴታ የመነጋገር ጥሪ ዝም ማለቱ ወደ ሰላም ሂደት ለመምጣት እያሰበበት ሳይሆን አይቀርም የሚል ተስፋ በኢስላማባድና በዋሽንግተን ማደሩ ተገልጿል። የፓኪስታን ወታደራዊ መሪዎች አማጽያኑ በውይይት ጠረጴዛ እንዲቀርቡ የሚያደርጉት ግፊት ሁኔታውን ቀይሯል የሚል እምነት አላቸው። ስለ ጉዳዩ እውቀት ያላቸው ከፍተኛ ወታደራዊ ባለስልጣን ታሊባን ከዩናይትድ ስቴትስ ጋር በቀጥታ ለመነጋገር እንደሚፈልግ የሚያመለክተው ግልጽ ደብዳቤም የፓኪስታን ግፊት ውጤት ነው ብለዋል። ግፊቱ የተደረገው ከሌሎች ዋና ዋና ባለድርሻዎች አጋርነት እንደሆነም አክለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ
የኛ ተቃውሞ አሁን ምንድነው? ይሄ በህገ መንግስቱ ላይ አንቀጽ 9 መስለኛል ከተደነገገው ውጪ ስልጣን ማያስ ክልክል ነው ይላል። ይሄ ግን ከየት እንደመጣ እናቀም ኮማንድ ፖስት የሚባለው አስተሳሰብ ራሱ በነበረው ህግ ማስፈጸም አልቻልኩም ማለትና የነበረውን መዋቅር አፈርሳለሁ የተለያየ
አንድን መንግስት የሚያረጋው ኢኮኖሚው እድገት ወይም አለማደግ ሳይሆን ወይም ደግሞ የህጎቹ ብዛት የህጎቹ ማነስ ሳይሆን አንድን መንግስት የሚያረጋው ተቀባይነት ሲኖረው ነው። ካስገዳጅነት ወደ ፈቃደኝነት የሚወስድ አመራር ሲኖር ነው።
ህገ መንግስቱ ራሱ የፓርላማው የቸከ ጊዜ አዋጅ ማወጅ ይችላል ይለና የቸከ ጊዜ አዋጅ ታወጀ ማለት ግን የፓርላማውን ህልውና ራሱ ሊያጠፋው ይችላል። እና በጣም የሚገርም ነው። ምክንያቱም ፓርላማው የተፈጠረበት አንቀጽ ራሱ ህጋዊነት ሳይኖረው ይችላል።
አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት የሀገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች ከሚመረምር ውይይት የተወሰደ ነው። የግጭት አፈታት ባለሙያ፣ የህግ ባለሙያና አንድ ታዋቂ ፖለቲካ ፓርቲ መሪ ይሳተፉበታል። ለሙሉ ውይይታቸው በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸው። አሁን የዕለቱ አብይ ርዕስ
ጅቡቲ የኢትዮጵያ ዋነኛ የወጪና የገቢ ንግድ በር እንደምትሆን እንደምትቀጥል የውጭ ጉዳይ ሚኒስቴር አስታውቋል። በዚህ ወር መጨረሻ በታላቁ የህዳሴ ግድብ የውሃ አሞላል አካሄድ ላይ የሚነጋገር የሶስቱ ሀገሮች የባለሙያዎች ስብሰባ በካርቱም እንደሚካሄድም ተነግሯል። በጅቡቲና በኢትዮጵያ የጋራ ድንበር ላይ የሚታየውን ህገወጥ ንግድና ሰዎችን ማዘዋወር ለማስቆም ባለስልጣናቱ ተወያይተዋል። መለስካቸው ማዝርዝር ይዟል።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በየሳምንቱ በሚያሰናዳው ጋዜጣዊ ጉባኤ ዛሬ ዋና ርዕስ የነበረው የጅቡቲና የኢትዮጵያ የጋራ ድንበር አስተዳዳሪዎች ስብሰባ ነበረ። በዚህ ከመጋቢት 3 እስከ 5 ቀን 2010 ዓ.ም በአፋር ክልል ርዕሰ ከተማ ሰመራ ላይ በተካሄደው ስብሰባ ባለስልጣናቱ የሁለቱን አገሮች ህዝቦች የኢኮኖሚና ማህበራዊ ተጠቃሚነት የበለጠ ለማረጋገጥ መስማማታቸውን የሚኒስቴሩ ቃል አቀባይ አቶ መለስ ዓለም ተናግረዋል።
በጋራ ድንበራችን አካባቢ ህገወጥ የሆኑ የንግድ እንቅስቃሴ ይካሄዳል። እንደዚህ አይነት የንግድ እንቅስቃሴ ሁለቱንም ሀገሮች ይጎዳል። ስለዚህ ህጋዊ ንግድን ለማበረታታት ህገወጥ የሆኑ የንግድ እንቅስቃሴዎችን ደግሞ ለማስቆም የሚያስችል ስምምነት በዚህ መድረክ ላይ ተደርሷል። ሌላኛው ጉዳይ የህገወጥ የሰዎች ዝውውር አለ። ኢትዮጵያ የስደተኞች ተቀባይ ብቻ ሳይሆን የስደተኞችም አመንጪ ሀገር ናት። የዚህኛው የአሁኑ ስብሰባ ላይ ትኩረት የነበረው በዋነኛነት በሁለቱ ሀገሮች አካባቢ የሚካሄደውን የህገወጥ የሰዎች ዝውውር መከላከል በሚቻልበት ሁኔታ ላይ ምክክር ተደርጓል።
ለቃል አቀባዩ ከጋዜጠኞች በርካታ ጥያቄዎች ተወርውረዋል። ከነዚህ መካከል በቅርቡ ኢትዮጵያ የወደብ አማራጮችን ከማፈላለግ አኳያ በበርበራ ወደብ ለመጠቀም ያደረገችው ስምምነት ተነስቷል። ይህ ስምምነት በዓለም አቀፉ ማህበረሰብ ዲፕሎማሲያዊ ዕውቅና የተሰጠውን የሶማሊያን መንግስት ሊያሳስብ እንደሚችል ተወስቷል። በቅርቡ የሶማሊያ መንግስት ፓርላማ ውሳኔውን ውድቅ ማድረጉም ተዘግቧል። በሌላ በኩል ደግሞ ኢትዮጵያ እንዲህ ያሉ የወደብ አማራጮችን ባፈላለገች ቁጥርና ሙከራዋም በሰመረ መጠን የጅቡቲ አስፈላጊነትም ሊቀንስ እንደሚችል በመጠቆም የሀገሪቱ ምላሽ ምንድን ነው የሚሉ ጥያቄዎች ተነስተዋል። በሰመራ የተካሄደው የሁለቱ ሀገሮች ባለስልጣናት ጉባኤ ትኩረት ይህ እንዳልነበረ ያስገነዘቡት አቶ መለስ ዓለም ለጥያቄዎቹ ምላሽ ሰጥተዋል።
ጅቡቲ የኢትዮጵያ ዋነኛ ደግመዋል። ጅቡቲ የኢትዮጵያ ዋነኛ የወጪና የገቢ ንግድ ኮሪደር ሆና ትቀጥላለች። ከሌሎች የወደብ አማራጮች ጋር የሚደረገው ግንኙነት እሱን የሚደግፍ እሱን የሚያጠናክር ተደርጎ ነው የሚወሰደው መወሰድም ያለበት። የበርበራ ወደብ ጉዳይ የሎጂስቲክስ ጉዳይ፣ የቢዝነስ ጉዳይ፣ ንግድን የማሳለጥ ጉዳይ ነው። ለኛ ከፖለቲካ ጋር የሚያያዝ ነገር የለውም። የሶማሊያ ጉዳይ የሶማሊያውያን ጉዳይ ነው፣ የእነሱ የውስጥ ጉዳይ ነው። ከበርበራ ወደብ አጠቃቀም ጋር በተያያዘ ከጅቡቲም ከሶማሊያም ጋር በመረዳዳት እየሰራ ነው።
በዛሬው የውጭ ጉዳይ ሚኒስቴር ሳምንታዊ ጋዜጣዊ መግለጫ ላይ ከተነሱ ጥያቄዎች አንዱ የህዳሴውን ግድብ የተመለከተ ነበረ። ሶስቱ ሀገሮች ማለትም ግብጽ፣ ሱዳንና ኢትዮጵያ የሚያደርጉት ድርድር ተቋርጦ መቆየቱን ጋዜጠኞች አስታውሰው በቅርቡ ድርድሩ እንደሚቀጥልም መረጃ ጠቅሰዋል። ድርድሩ የሚከተል ከሆነ በምን በምን ጉዳዮች ላይ ነው የሚያተኩረው የሚል ጥያቄ ነበር የቀረበው። አቶ መለስ አለም ድርድር የሚባል ነገር በዚህ ጉዳይ ላይ የሚታሰብ አይደለም ነው የሚሉት። ለዚህም ምክንያቶቻቸውን ደርድረዋል።
45 በመቶ የሚሆነው የኢትዮጵያ ህዝብ በዚህ ተፋሰስ ላይ የሚኖር ነው። በዛ ላይ ድርድር ሊኖር አይችልም። ከዘጠኙ የኢትዮጵያ ክልሎች ስድስቱ በዚህ ተፋሰስ ላይ ይገኛሉ። በዛ ላይ ድርድር አለ። ስለዚህ ድርድር ሳይሆን ምክክር ነው።
አክለውም ውይይቱ የሚካሄደው ካርቱም ላይ ከመጋቢት 26 እስከ 27 2010 ዓ.ም ምረት ድረስ እንደሆነም አረጋግጠዋል። ይህ የሶስቱ አገሮች የቴክኒክ ባለሙያዎች ስብሰባ እንዲካሄድ የተወሰነውም ባለፈው የአፍሪካ ህብረት ጉባኤ በአዲስ አበባ በተካሄደበት ወቅት የሱዳን፣ የግብጽና ኢትዮጵያ መሪዎች በደረሱበት ውሳኔ መሰረት እንደሆነ አስተውሰው የውይይቱን ዓላማም አብራርተዋል።
ስብሰባው የካቲት ወር ላይ መካሄድ ነበረበት። ሲራዘም ቆይቶ አሁን መጋቢት ወር ላይ ይካሄዳል። ቀደም ሲል በገለጽኳቸው የሁለቱን ሀገሮች ሊያስማሙ በሚችሉ በውሃ አሞላልና አለቃቀቅ ዙሪያ ላይ በባለሙያዎች ደረጃ ውይይት ተካሂዶ ለመሪዎቹ ሪፖርት ይቀርባል ተብሎ ይጠበቃል።
የታላቁ ህዳሴ ግድብ የውሃ አሞላል ጉዳይ ግብጽን በእጅጉ እንዳሳሰባት የተለያዩ ዓለም አቀፍ መገናኛ ብዙሃንም እየዘገቡበት ይገኛሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳ በዛሬው ዕለት መታሰራቸውን ባለቤታቸው ለአሜሪካ ድምፅ ተናገሩ። አቶ ታዬ ቅዳሜ መጋቢት 1 2010 ዓ.ም የመከላከያ ሰራዊት አባላት በሞያሌ ከተማ 10 ሰዎች መግደላቸውና 11 ሰዎች ማቁሰላቸው በስህተት የተፈጸመ ነው ብሎ ቢሮአቸው እንደማያምን ለአሜሪካ ድምፅ መግለጻቸው ይታወሳል። ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል አስቸኳይ ጊዜ አዋጁ ሰዎችን ዝም ማሰኛና ትችትን ወንጀል ማድረጊያ መሳሪያ ነው ብለዋል። ሌላ በኩል ደግሞ ከግድያው በኋላ ሸሽቶ ወደ ሞያሌ ኬንያ የተሰደዱትን ኢትዮጵያውያን ለመርዳት ከፍተኛ ጥረት ማድረግ መቀጠሉን የኬንያ ቀይ መስቀል አስታውቋል። ጽዮን ግርማ ዝርዝር አላት።
አቶ ታዬ ደንዳ ዛሬ ጠዋት አዲሱ ገበያ ከሚገኘው መኖሪያ ቤታቸው ወደ መስሪያ ቤታቸው በመስሪያ ቤት መኪና በመጓዝ ላይ እያሉ መታሰራቸውን ባለቤታቸው ወይዘሮ ስንታየሁ አለማየሁ ለአሜሪካ ድምጽ ተናግረዋል። ማምሻውን አነጋግሬያቸው ነበር።
ያው ጠዋት በስራ ሰዓት ከቤቱ በሰላም ነው የተሰናበተው። ሹፌሩ መጥቶ ከበር ወስዶታል። ሸኝቼው ነው የተመለስኩት። ከዛ በኋላ ነው መንገድ ላይ አዙረውት አውርደው ወደ ራሳቸው መኪና ይዘውት ከሄዱ በኋላ ሌላ ቦታ ቆይተው ነው ለፍተሻ ተመልሰው ወደ ቤት የመጡ።
ምን ያህል ሰዎች ይሆናሉ?
ብዙ ናቸው። በቁጥር ከአስር በላይ ይሆናሉ። በሶስት መኪና ነው የመጡ። ከዛ በኋላ ያው ቤት ውስጥ ያለውን አገላጡ አይተዋል። ምንም ያገኙት ነገር የለም። መጽሐፍቶች ናቸው ያው ከገበያ የተገዙት መጽሐፍቶች ናቸው የተገዙት።
ከዛ በኋላ ይዘዋቸው ሄዱ መልሰው?
አዎ ይዘዋቸው ሄዱ።
የነገሮት ነገር አለ ባለቤቶት ለርሶ የት እንደሚወሰዱ የሚያውቁት ነገር ነበር?
እኔ ራሴ ጠይቄ ነበር። እዛው እንዳሉ ታዛቢ ከብሎ ሲቪል ልብሶም አብሮ ያሉትም አሉ። ያው መሀል ቆሜ ጠይቄያቸዋለሁ። ምሳ እንዲበላ አንዴ እጁን ፍቱልኝ ብያቸው ነበረ። ያው እዛ ማምጣት እንደሚችል ነው የነገሩም። ፍቃደኛ አልነበሩም ያንን ለማድረግ። ከዛ በኋላ ከቤተሰብ ጋር ሆነን ለጥይቃ በተጠቆመው መሰረት ሄደን ነበረ።
የት ሄዳችሁ ነበር?
ያርፍበታል ተብሎ የተነገረን ቦታ ሄደን ነበረ።
የት ነበር የተነገራችሁ?
ያርፍበታል ተብሎ የተነገረን ጣቢያ ሄድን ስንጠይቅ በሁለት በር ሄደን ጠይቀናል። አንደኛው ጋር ስንሄድ ስም ዝርዝር አልደረሰንም ብለዋል። የታሰረበትን ጉዳይ ነገሩን ስሉን እኛም አላወቅም። በዛ መሰረት ደግሞ ሌላ ጣቢያ ላኩን። እዛም ስሜት አልገባም ብለውናል። ያው ምናልባት ምርመራ ክፍል ይሆናሉ ተብሎ ተመለስን ማለት ነው። የሄድነውም ምግብም ሳናደርስ ልብስም ሳንሰጠው
እጃቸውን ፍቱልኝ ብያቸው ነበር አሉ። እጃቸውን ታስረው ነበር?
አዎ እጁን በካቴና ታስረው ነበረ።
ልጆች አሏችሁ?
አዎ አንድ ልጅ አለን። አሁን አመት ያልሞላው ሁለት ወር ይቀረዋል። አስር ወር
ወይዘሮ ስንታየው ከአቶ ታዬ ጋር ከዩኒቨርሲቲ ጀምሮ ጓደኞች እንደነበሩ ገልጸው እንደ ትዳር አጋር ሳይሆን እንደ ጓደኛም አውቀዋለሁ ብለውኛል።
ለሁሉም ማህበረሰብ ከትልቅ እስከ ትንሽ፣ ከደሀ እስከ ሀብታም በኩል አይን የተማረ ያልተማረ የማይለይ የተቸገረ ሰውን የማያልፍ ለራሴ ብሎ የማያስብ ሰው ነው። ለራሴ ብሎ አያስብ ታዩ ደንዳኒ እንደባል አይደለም ተንጠስ ለህዝብ እንጂ ለግለሰብ ችግር ትኩረት እንደዚህ ነጥሎ ሳይሆን በጋራ ያለው ችግር ቢፈታ ያው በየቤቱ ያለው ችግር በግለሰብ ደረጃ ያለው ችግር ይፈታል ብሎ የሚያምን ሰው ነው።
አቶ ታዬ ደንዳ በሞያሌ የተከሰተውን ሁኔታ በተመለከተ የኦሮሚያ ክልል ፍትህ ቢሮ ያለው አቋም ምን እንደሆነ ማክሰኞ መጋቢት 4/2010 ዓ.ም ከአሜሪካ ድምጽ ተጠይቀው ነበር። ሞያሌ ውስጥ ሸዋበር በተባለው ቦታ ላይ መጋቢት 1 ቀን በሰላማዊ ዜጎች ላይ በመከላከያ ሰራዊት አባላት የተሰነዘረው ጥቃትና 10 ሰዎች ከተገደሉና 11 ሰዎች ከቆሰሉ በኋላ ከአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት በተሳሳተ መረጃ ላይ የተፈጸመ ነው መባሉን መስሪያ ቤታቸው እንደማይቀበለው ገልጸው ነበር።
እና ምንም ያልታጠቁ ዜጎች ላይ ዝም ብሎ ወጥቶ መተኮስ ፈጽሞ ስህተት ሊሆን አይችልም፣ ሊያሳስት አይችልም። ደግሞ ከዛም በላይ አንዳንዶች ከወደቁ በኋላም በወደቁበት በሶስት ጥይት የተገደሉ ሰዎችም አሉ። ይሄ ሆን ተብሎ የተደረገ እንጂ በፍጹም ስህተት ነው ብለን እናምንም።
በእለቱም ባቀረብነው ዘገባ የአምነስቲ ኢንተርናሽናል ተወካይ የመከላከያ ሰራዊቱ አባላት እንደተባለው በአካባቢው ኦነግ አለ የሚል መረጃ ደርሷቸው ቢሆን እንኳን ከማሰር የዘለለ እርምጃ ሊወስዱ እንደማይገባ ገልጾ ነበር። ዛሬ አነጋገርኳቸው የአምነስቲ ኢንተርናሽናል የምስራቅ አፍሪካ ምክትል ዳይሬክተር ሴፍ ማጋንጎ አሁን የተደነገገው የአስቸኳይ ጊዜ አዋጅ እጅግ አፋኝ እንደሆነ ይናገራሉ።
We are not surprised. One thing we always knew that and we warned that this state of emergency law was too broad and
አንድ የምናውቀው ነገርና አስጠንቅቀንም የነበረው ይህ የአስቸኳይ ጊዜ አዋጅ ገደቡ በጣም ሰፊና ወሰኑ የማይታወቅ መሆኑ ነው። ህጉ የሚከለክላቸው ነገሮች በግልጽ ያልተዘረዘሩ በመሆኑ ሰው ተቃውሞ እንዳያሰማ መንግስትን የተቸ ደግሞ በወንጀለኛነት እንዲጠየቅ ያደርጋል።
We are seeing a trend where anything that anyone does, whatever someone says that is deemed
mild. ስለዚህ አሁን የታየ መታሰር ከዚያ ቀደም ብሎ ደግሞ ሲዩም ላይ የተወሰደው እርምጃ አንድ ሰው ለዘብ ባለ ሁኔታ እንኳን መንግስት ላይ ሂስ ቢሰነዝር የአስቸኳይ ጊዜ አዋጁን እንደጣሰ ተቆጥሮ እንደሚታሰር ነው የሚያሳየን። ይህ የአስቸኳይ ጊዜ አዋጅ ቀድሞውንም መደንገግ እንዳልነበረበት ነው የሚያረጋግጥልን።
በሞያሌ ከተማ ከተገደሉት መካከል አንዱ የ34 ዓመቱ መምህር አቶ ተማም ነገይሶ እንደነበርና አሟሟታቸውን በተመለከተ ጓደኛቸውን እሁድ ለት አነጋግረን ነበር።
ወደ ሶስት ቦታ አካባቢ ነው የተመጣው። በጣም በሚያሳዝን ሁኔታ ነው ደጋግሞ ነው የመጡት። ያው ከዛ ቦታው አልተንቀሳቀሰም፣ እዛ ነው ያረፈው። እዛው ጓደኛው እንደው ከእሱ ጋር የነበረ እኔ ልጅ ነበረ። ሌሎቹ ሽሽቶ ለማምለጥ ሙከራ አረጉ። እነሱ አመለጡ። እንደጋጣሚ እሱን አገኙት። ከዛ ደጋግሞ በሶስት ጊዜ ነው የገደሉት። እንደ ጠላት ነው ህዝብን እንደዚህ የሚያደርጉ እንጂ።
ሌላው የስድስት ልጆች አባት አቶ ከኑ ቀንጨሬ የተገደሉበት ልጃቸው አባ ዱባ ከኑ ስለ አባታቸው ይህን ብለውን ነበር።
እንዲህ ሻይልና ይላለው ብሎ ወደ ኬላ ስወጣ እንዲህ ሻይልና ለመጣት ቁጭ እያለው ሻይልናው ራሱ አልጨረሰም፣ ግማሽ ራሱ አላደረገው። ከዛ በኋላ ወታደሮች ተኩስ ጀመሩ። ወታደሮች ተኩስ ጀመሩና መጡ። እነሱ ሶስት ሰዎች ነበሩ። አንዱ ተነስቶ ሮጦ አመለጠ። ከዛ ያኛውን አነሱና ይህ አካል ገደለው ነው ብሎ እንትን አሉ። እሱን አስነሱና መሳሪያውን አንገት ላይ ደቀኑ። መጡት በቃ ከዛ ደረት ላይ ነው ተመታ። በሁለት ጥይት ነው ተመታ። ሁለቱ ጥይት አንዱ አንገቱ ላይ ነው፣ አንዱ ደግሞ ደረቱ ላይ ነው።
ወይዘሮ ሻላ ኩላ ደግሞ እቤት ውስጥ ያለው በጥይት ተመትቼ ነው ሲሉ እገኝበታለሁ ካሉት ሆስፒታል በስልክ አነጋግረናቸው ነበር።
በተዘጋው በር ውስጥ እና ግድግዳ አሻግረው ተኩሱ። ፍራሽ ላይ ከልጆቼ ጋር እንደተኛው በበር ውስጥ ያለፈ ጥይት የእግሬን ላይኛው ክፍል መታኝ።
የአምነስቲው ሴፍ ማጋንጎ አቶ ታዬ እነዚህን ነገሮችና የተፈጠረውን ሁኔታ ከግምት ውስጥ በማስገባት ጥቃቱ የታቀደ ሊሆን ይችላል ማለታቸው ለእስር የሚዳርግ እንዳልሆነ ይናገራሉ።
That is the reason why they arrested him. That is an infringement on his right to express himself. It could, you know, so that is to be condemned. And they should not be arresting.
ይህን በመናገሩ ከሆነ ያሰሩት እርምጃው የመናገር መብቱን የሚጥስ ነው። ይህ መወገዝ አለበት። ምክንያቱም አንድ ሰው ሐሳቡን ስለገለጸ ብቻ መታሰር የለበትም። መንግስት ላይ ሂስ መሰንዘር ወይም አሉታዊ አመለካከት ስለ መንግስት ማሰማት ህግ መጣስ አይደለም። እሱ ያለውን ሊያስተባብሉ ወይም የተናገረው በህግ እንዲፈተሽ ሊያደርጉ ይችላሉ። ማሰር ግን ከህግ የዘለለ እርምጃ ነው።
አቶ ታዬ ደንዳ ከዚህ ቀደም ሁለት ጊዜ ታስረው እንደሚያውቁና በድምሩ ወደ 12 ዓመት በእስር እንዳሳለፉ ጓደኞቻቸው ነግረውናል። ከእስር ከተለቀቁ በኋላ የሬፍት ቫሊ ኮሌጅ የህግ መምህር እንደነበሩ ለማወቅ ተችሏል። የአቶ ታዬ ደንዳን እስር በተመለከተ ከፌዴራልና ከክልል ባለስልጣናት መረጃ ለማግኘት በርካታ ሙከራዎችን አድርገናል። የኦሮሚያ ክልል ፍትህ ቢሮ፣ የኦሮሚያ ክልል ኮሚኒኬሽንና የፌዴራል ኮሚኒኬሽን ቢሮ ኃላፊዎች ጋር ደውለን ነበር። የሁሉም ስልክ አይነሳም። እንዳገኘናቸው ይዘን ለመምጣት ሙከራችንን እንቀጥላለን። በሌላ በኩል ያስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት የ10 ሰዎች ግድያና የ11 ሰዎች መቁሰል አደጋ በተሳሳተ መረጃ የተፈጸመ ስለሆነ ድርጊቱን የፈጸሙ በቁጥጥር ስር ውለዋል ማለታቸው አይዘነጋም። ከአደጋው በኋላ በወረዳውና አጎራባች ቀበሌዎች የሚገኙ ኢትዮጵያውያን ሸሽተው ወደ ኬንያ ሞያሌ መሄዳቸውና የኬንያ ቀይ መስቀል ወደ 9000 የሚጠጉ ስደተኞች ስቃያቸው እንዳይበዛ ለማድረግ ጥረት እያደረገ መሆኑን ገልጾልናል። በሌላ በኩል አሁንም በመዝገባ ላይ እንዳለም አስታውቋል። ለሀገር ውስጥ መገናኛ ብዙሃን እንዳስታወቀው የተፈናቃዮቹ ቁጥር ወደ 40,000 እንደሚጠጋ ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
መጽሔት ይቀጥላል። በወጣቶች ጉዳይና በሴቶች እኩልነት ላይ ያተኮረው የአፍሪካ የኮመንዌልዝ አባል ሀገሮች የመሪዎች ጉባኤ ቀጣዩ ዘገባ ነው። ለሁላችን የሚበጀው የሚል መሪ ርዕስ በተሰጠውና ለንደን ውስጥ በተከፈተው የዘንድሮ የጋራ ብልጽግና ወይም ኮመንዌልዝ የአፍሪካ አባል ሀገሮች የመሪዎች ጉባኤ ላይ ከአህጉሪቱ ዙሪያ በርካታ መልእክተኞች እየተካፈሉ ነው። በጉባኤው ላይ የአየር ንብረት ለውጥና የሴቶች እኩልነትን ጨምሮ በተለያዩ ርዕሶች ላይ ውይይት ይካሄዳል። መሠረቱን ብሪታንያ ያደረገው ኮመንዌልዝ ማኅበር አብዛኞቹ አባል ሀገሮቹ የቀድሞ የብሪታንያ ቅኝ ግዛት የነበሩ ሀገሮች ናቸው። የአሜሪካ ድምፁ ሄንሪ ሪጅዌል ከለንደን እንደዘገበው ብሪታንያ ከአውሮፓ ህብረት ማኅበር ስትሰናበት ከእነዚህ ሀገሮች ጋር ግንኙነቷን ለማደስ ተስፋ ታደርጋለች። ቆንጅታዬ ዘገባውን ታቀርባለች።
ከዓለም ህዝብ ሲሶን የሚይዘው የጋራ ብልጽግናው ማኅበር ከአፍሪካ 19 አባል ሀገሮች አሉት። የዘንድሮውን ጉባኤ በንግግር የከፈቱት የሴቶች ለአፍሪካ በጎ አድራጎት ድርጅት ፕሬዚደንት ማሪያ ፈርናንዴዝ ደላ ቬጋ ናቸው።
Frente a la cada vez mayor tolerancia
እኩልነት ሲዛባ በትግስት የመመልከቱ ነገር እየተባባሰ በመሆኑ እኛም የእኩልነት ያለ ጩኸታችንን መቀጠል አለብን። የወጣቶችና የሴቶችን ጉዳይ አንድ ላይ አድርጎ መመልከቱ ደግሞ አፍሪካን በአዲስ መልክ እንድናጤን እድል ይሰጠናል።
የጾታዎች እኩልነትን የመሳሰሉ ጉዳዮች የተባበሩት መንግስታት ድርጅትና የአፍሪካ ህብረትን በመሳሰሉ ተቋማት መፍትሄ እየተፈለገላቸው ሳለ የጋራ ብልጽግናው ማህበር እዚህ ጥረት ውስጥ ለምን አስፈለገ? በለንደን ዩኒቨርሲቲ የጋራ ብልጽግናው ማህበር ጥናቶች ተቋም አባሏ ሱ ኦንስሎው ያስረዳሉ።
There is a general interest and value which is attached to the common
የጋራ ብልጽግና ማህበሩን ተፈላጊና ጠቃሚ የሚያደርገው አንድም እንደ ፖለቲካዊ አካል የሚታሰብ መሆኑ ነው። ደግሞም እንደ ማህበር ከሚፈጥረው ትስስርና አንዱ ከሌላው ክንዋኔ የመማር እድል አኳያ እንዲሁም በጋራ በሚጠቅሙ ጉዳዮች ላይ አብሮ መስራት ላይ የሚያተኩር በመሆኑም ጭምር።
ላለፉት 4 አመታት ከማህበሩ ታግዳ የቆየችው ጋምቢያ ፕሬዝዳንቷ አዳማ ባሮ በዲሞክራሲያዊ ሂደት ከተመረጡ በኋላ ዘንድሮ ማህበሩን ተቀላቅላለች። ከ15 አመታት በፊት ፍትህ በተጓደለው ምርጫዋ ምክንያት ታግዳ የቆየችው ዚምባብዌም አስገቡኝ ብላ ማመልከቻ ሳታስገባ እንደማትቀር ፍንጭ ሰጥታለች። የለንደን ዩኒቨርሲቲዋ ሱ ኦንስሎ እንደሚያስረዱት ዚምባብዌ ማህበሩን ተመልሳ ለመቀላቀል ከጥቂት ወራት በኋላ የምታካሂደው ምርጫ ነጻና ፍትሃዊ እንድታደርግ ይጠበቅባታል። ለንደን ነዋሪ የሆኑት ዚምባብዌያዊት ካሮላይን ካምፒላ በጉባኤው ላይ ተካፍለዋል። ሀገራቸው ተመልሳ እንድትገባ በቅርቡ ይፈቀድላታል ብለው ተስፋ ያደርጋሉ።
We've been isolated for such a long time and we really want to
ለረጅም ጊዜ ተገልለን ኖረናል። አሁን ከሌላው ህዝብ ከሌሎች ሀገሮች መቀላቀል እንፈልጋለን።
ብሪታንያም ለጋራ ብልጽግናው ማህበር ጠቀም ያለ ትኩረት እየሰጠች መሆኑ ነው የሚስተዋለው። የብሪታንያ መንግስት ሀገሪቱ ከአውሮፓ ህብረት ስትለያይ ሊከተል የሚችለውን ኪሳራ ከጋራ ብልጽግናው ሀገሮች ጋር የንግድ ግንኙነቷን በማጠናከር ለማካካስ እንደሚጠቅመው ተስፋ ሰንቋል። የለንደን ዩኒቨርሲቲዋ ሱ ኦስሎ ግን አይዋጥላቸውም።
Quite frankly, I find that idea laughable.
እውነቱን ለመናገር ያ አስተሳሰብ በጣም ለኔ አስቂኝ ነው። ምክንያቱም የጋራ ብልጽግና ማህበሩ ቢሮክራሲ የወረሰው ተናጋጅ አካል ከመሆኑ አኳያ የአውሮፓ ህብረት ጋር እጅግ ተቃራኒ ነውና።
የሆነ ሆኖ ብሪታንያ በሚቀጥለው ወር የማህበሩን አባል ሀገሮች መሪዎች ጉባኤ ስታስተናግድ ግንኙነቶቿን ልታጠናክር ነው የተነሳችው። የ53ቱም የማህበሩ አባል ሀገሮች መሪዎች ለንደን ላይ ይሰበሰባሉ። በንጉሳዊው ቤተሰብ መኖሪያ ግቢ ዊንዘር ካስልም ይስተናገዳሉ።
ባለፈው ወር በአንድ የፍሎሪዳ ትምህርት ቤት ውስጥ የተፈጸመውን ግድያ በተመለከተ በዩናይትድ ስቴትስ ምክር ቤት በተካሄደ የምስክርነት ቃል ባለስልጣናት ያንን ለ17 ተማሪዎች ሞት ምክንያት የነበረውን ግድያ ለማስቆም በቂ መረጃ እንደነበራቸው አንድ የቀድሞ የትምህርት ቤት ተማሪ አጋለጠ። ትናንት ረቡዕ የሴኔተሮች ውይይት በምክር ቤቱ ሲካሄድ በሺዎች የሚቆጠሩ ተማሪዎች በታጣቂዎች የሚፈጸም ጥቃትና አመጽ እንዲቆም ለመጠየቅ በዚያው በምክር ቤት አካባቢ የተቃውሞ ሰልፍ ማካሄዳቸው ታውቋል። የዘገባያችን ዝላቲካ ሆክ ዘገባ አዲስ አበባ ያቀርባል።
ከመላው ዩናይትድ ስቴትስ ትምህርት በማቋረጥ የተሰባሰቡ ብዙ ሺህ ተማሪዎች ወደ ምክር ቤት በመሄድ ታጣቂዎች የሚፈጽሙትን ነገር ግን ባለስልጣናት ማስቆም ይችሉ የነበሩ ግድያዎችን በመቃወም ድምጻቸውን አሰምተዋል። ተማሪዎቹን ለማነጋገር ከቢሮአቸው ብቅ ያሉት የማሳቹሴትስ ዲሞክራት ሴናተር ኤልዛቤት ዋረን በሄራዊው የጠመንጃ ወይም የነፍጥ ማህበር ከልክ ያለፈ ኃይል እንዳለው ተናግረዋል።
NRA has held Congress hostage for years now. These young people
በሄራዊው የጠመንጃ ማህበር NRA ምክር ቤቱን ለአመታት አግቶት ቆይቷል። እነዚህ ወጣቶች ደግሞ በነጻነት እንድንንቀሳቀስ እየጠየቁን ነው።
ይህ በእንዲህ እንዳለ የምክር ቤቱ ህግ መወሰኛው ኮሚቴ ግድያዎችን ማስቆም ስላልቻሉ ባለስልጣናት የምስክርነት ቃል ማድመጡ ታውቋል። በምስክር አሰጣጡ ሂደት የተገኙ ዲሞክራቶች ባሰሙት የመከራከሪያ ሐሳብ በትምህርት ቤቶች የሚፈጸሙ ግድያዎች የጨመሩት ጠመንጃዎች ላይ የተጣለው የእገዳ ጊዜ ካበቃ በኋላ ነው ብለዋል። የካሊፎርኒያዋ ዲሞክራት ሴናተር ዳያን ፋይንስታይን
In the decade that followed the expiration of the ban in 2014
እንደ አውሮፓውያን አቆጣጠር በ2014 በነፍጥ ላይ የተጣለው እገዳ ካበቃበት ጊዜ ጀምሮ ነገሮች እየተባባሱ ነው የመጡት። በጠመንጃ የሚፈጸሙ ግድያዎች በ138 ከመቶ ጨምረዋል።
ሪፐብሊካኖች በበኩላቸው እነዚህ ግድያዎች የተበራከቱት ከዝግጁነት ማነስ ነው ሲሉ ይከራከራሉ። የፍሎሪዳው ሴናተር ማርኮ ሩቢዮ
There are currently insufficient programs in place to report people like this shooter and to coordinate long
ይህን የፍሎሪዳውን አይነት ግድያ ለማስቆም በአሁኑ ወቅት በሕግ አስፈጻሚውም ሆነ በትምህርት ቤቶች ባለስልጣናትና በአእምሮ ጤና ባለሙያዎች በኩል በቂ ፕሮግራምና ዝግጅት የለም።
ልጃቸው አሌና በፍሎሪዳው ግድያ የተገደለችባቸው ራን ፔቲ ገዳዩ የአእምሮ ህመምተኛ መሆኑንና ነፍስ የማጥፋት አባዜ እንደነበረበት የአካባቢው ባለስልጣናት ያውቃሉ፣ ግን ሊያስቆሙት አልቻሉም ይላሉ።
The foster system knew it. The FBI knew it. The school district knew it.
አሳዳጊዎች ያውቃሉ፣ FBI ያውቃል፣ ትምህርት ቤቱ ያውቃል፣ የፖሊስ ጣቢያው አዛዥም ያውቃሉ። እነዚህ ሁሉ አካላት ግድያውን ለማስቆም ኃይልም ችሎታም ያላቸው፣ አንዳቸውም ግን ኃላፊነታቸውን አልተወጡም።
አንድ የFBI ከፍተኛ ባለስልጣን እንደተናገሩት መስሪያ ቤቶች ከሚደርሷቸው ጥቆማዎች መካከል የትኛዎቹን መከታተል እንደሚያስፈልጋቸው መለየት ግድ ነው። እርግጥ ነው ይላሉ የFBI ተጠባባቂ ምክትል ሹም ዴቪድ ባውድች በፍሎሪዳው ተጠርጣሪ ኒኮላስ ክሩዝ ላይ የተገኘውን ጥቆማ እስከ መጨረሻው መከታተል ይገባ ነበር።
Those folks they work hard out there and they're making judgment decisions in this case
ስራውን በጥሩ ሁኔታ ያካሄዱ ናቸው። የሚሰጡት ግምትም ወሳኝነት ያለው ነው። በፍሎሪዳ ሁኔታ ግን 100 በመቶ እርግጠኞች ነን ትክክለኛ ውሳኔ ላይ አልተደረሰም።
በምክር ቤት በተካሄደው ውይይት ላይ አንዳንድ ሴናተሮች ባሰሙት ቃል ከፍተኛ አቅም ያለውን ብሔራዊ የነፍጥ ማህበር ለመታገል ብሎም ብዙ አሜሪካውያን የሚፈልጉትን የጦር መሳሪያ እገዳ ስራ ላይ ለማዋል በቂ የሆነ የፖለቲካ ፈቃደኝነት እንደሌለ ያምናሉ።
ዝግጅታችን ይቀጥላል። ወደ ሁለተኛው አጋማሽ ቅንብሮች ተሸጋገርን። ውይይት በኢትዮጵያ በአስቸኳይ ጊዜ አዋጅ ማግስት ቀዳሚው ነው። አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በሕዝቡ ዘንድ ከተፈጠረው ስሜት የሚነሳው ውይይት ከአዋጁ ባሻገር የሀገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች ይመረምራል። የአዋጁን ሕጋዊ መሠረት፣ የዜጎችን መብት ጥበቃና ይልቁንም ደግሞ በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች የሚታዩትን ግጭቶችና የሚያስከትሉትን አደጋ የመከላከል ግዴታና አስፈላጊነት በትይዩ ይመለከታል። ተወያዮች ፕሮፌሰር ብርሃኑ መንግስቱ እዚህ በዩናይትድ ስቴትስ በሚገኘው የኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ማኔጅመንት ኤንድ ፐብሊክ ፖሊሲ መምህርና የግጭት አፈታት ባለሙያ፣ አቶ ሙሉጌታ አረጋዊ የሕግ ባለሙያና በአዲስ አበባ ዩኒቨርሲቲ የሕገ መንግስትና የመገናኛ ብዙሃን ሕግ መምህር፣ እንዲሁም በዩናይትድ ስቴትስዋ የዋሽንግተን ሲያትል ከተማ በተካሄደው አንድ አገራዊ ጉባኤ ለመሳተፍ የመጡት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት በመጀመሪያው ክፍል ምጥን ውይይታቸው እልባት ካደረገበት ይንደረደራል።
ወደ አቶ ሙሉጌታ ወደ አዲስ አበባ ልሻገር። ህግ ነው ለሁሉም ምክንያትም የሚደረገው፣ ሌላ ቀርቶ መብት የሚጣስበት ሁኔታ እንኳን የህግ መሰረትን የህግ ድጋፍን ሲፈልግ እናያለን። እንደ አስቸኳይ ጊዜ አዋጅ አለ። በቅርቡ ይፋ የተደረጉትን በአስቸኳይ አዋጁ ድንጋጌ የታቀፉትን አድማጮች በሙሉ ላያውቁ ይችላሉ። እስኪ ያስታውሱልን ለአድማጮቻችን፣ ምን ያደርጋል ይህ አስቸኳይ ጊዜ አዋጅ? በስሩ ምን ይዟል?
የአስቸኳይ ጊዜ አዋጅ አቶ የሺወስን እንደገለጹት የምንሳባቸው ምክንያቶች አሉበት የተደነገጉ ለማስታወሻ፣ አንዱ የውጭ ወረራ ሲያጋጥም፣ ሁለተኛው ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ሁኔታ ሲከሰት፣ ሶስተኛው በተለመደው መንገድ የህግ ማስከበር ስርዓትን መስራት ሲያቅት፣ ሌላኛው የተፈጥሮ አደጋ ሲያጋጥም ወይም የህዝብ ጤንነትን አደጋ ላይ የሚጥል በሽታ ሲከሰት። እንግዲህ እነዚህ አራት ነገሮች ናቸው ለአስቸኳይ ጊዜ አዋጅ ምክንያት መሆን የሚችሉት። የኢትዮጵያ መንግስት አሁን ምንድን ነው እያለ ያለው? ህግና ስርዓት ተጥሰዋል። ሀገሪቱ ከፍተኛ ያለመረጋጋት ውስጥ ነው ያለችው። ስለዚህ መንግስት በተለመደው የህግና ስርዓት አጠባበቅ ዘዴ ህግና ስርዓትን ማስጠበቅ ስላልቻለ ወደ አልተለመደ እና ወደ በጣም ጥይት ያለ ሁኔታ ሲፈጠር ስራ ላይ የምታውለው ህጋዊ መሳሪያ ተሽራክሮ ያለው ነው የሚለው። የአስቸኳይ ጊዜ አዋጅ ማለት ራሱ ህጋዊ ነው። ህገ መንግስቱ መንግስት የጠቀስኳቸው አራት ነገሮች ከአራቱ አንዱ ወይም ሁለቱ ወይም ሶስቱ ወይም ሁሉም ሲፈጸሙ መንግስት የአስቸኳይ ጊዜ አዋጅ ማወጅ ይችላል የሚል በህግ የተሰጠ ስልጣን ነው።
መልካም። አቶ ሙልጌታ፣ ምንም እንኳን የዜጎችን ህገ መንግስታዊ መብቶች የሚወስድ ቢሆን እንኳን ቀደም ባሉት አስገዳጅ የሆኑ የተለዩ ሁኔታዎች እሱም በህግ የታቀፈ መሆኑን ጠቅሰዋል። በዚህ አስቸኳይ ጊዜ አዋጅ የመንግስት ስልጣን በእርግጥ ገደብ አለው ወይ? የቱ ጋ ነው ገደብ ካለው? ከዛ መስመር ሲያልፍ መንግስት ይጠየቃል ወይ? የመንግስት ተጠያቂነት አለ ወይ በዚህ አዋጅ በዚህ አይነት መሰሉ ድንጋጌ?
አዎ፣ ገደቦች አሉት። ገደቦቹ አራት ናቸው። አንደኛው የኢትዮጵያ መንግስት ስም መቀየር አይቻልም። በዚህ በአስቸኳይ ጊዜ አዋጅ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ተብሎ ነው የሚጠራው የኢትዮጵያ መንግስት ስም። እሱን ስም መቀየር አይችልም ይሄ አዋጅ። ሁለተኛው ይሄ አዋጅ ስለታወጀ መንግስት በዜጎች ላይ ኢሰብአዊ የሆነ ድርጊት መፈጸም አይችልም። ሶስተኛው ይሄ አዋጅ ስለታወጀ ሰዎች በህግ ፊት ያላቸው የእኩልነት መብት አይጣስም ማለት አሁንም በዚህ አዋጅ ስርም ሆነን ሁሉም ሰው በህግ ፊት እኩል ነው የሚለው የህግ ድንጋጌ መጣስ አይቻልም። አራተኛውና የመጨረሻው ይሄ አዋጅ የብሔሮችን የመገንጠል መብት አይነካም። ይሄ አዋጅ ይሄ ምንድን ነው ያፈለገው? ህገ መንግስቱ ላይ የተቀመጡ አንቀጾች በሙሉ እንዳይሰሩ ማድረግ ይችላል። እነዚያን አራት የዘረዘርኳቸው ነገሮች ግን በአስቸኳይ ጊዜ አዋጅ ስርም ሆነን የሚጠበቁና
ህጋዊነታቸው ይዘው የሚቆዩ ተብሎ ነው የሚታሰበው። ከዚህ ውጭ ግን የማያደርገው ነገር የለም።
መልካም። የማያደርገው ነገር የለም ብለዋል። አራቱ ገደቦች ውስጥ ምናልባትም ሁለቱ የብዙዎችን ትኩስ ስሜት ፈጥነው የሚያመጡ ይመስለኛል። እዚህ አጠገቤ ስቱዲዮ ወደሚገኙት አቶ የሽዋስ ልመለስ። አቶ የሽዋስ ይህን አስቸኳይ ጊዜ አዋጅ ይቃወማሉ። ከዚህ ቀደምም የተደረገውን ራሱ ቀድሞ መደረግ አልነበረበትም ብለዋል። ፕሮፌሰር ብርሃኑ ከእርሶ ጋር የሚስማሙ ይመስለኛል። ተመሳሳይ ሀሳብ ነው ያቀረባችሁት። እስኪ በህግ ባለሙያው በአቶ ሙሉጌታ በተገለጹት አገር አስቸጋሪ ሁኔታ ውስጥ ስትገባ የኢትዮጵያ መንግስት በመደበኛው ህግ ማድረግ ስላልቻልኩኝና የሀገርን ሰላምና ጸጥታ የሚያናጋ ሁኔታ ህገ መንግስታዊ ደህንነትን ፈተና ላይ የሚጥል ሁኔታ ተፈጠረ ነው የሚለው። እንዲህ አይነት ሁኔታ ከተፈጠረ ለምን አስቸኳይ አዋጅ ተግባራዊ አይሆንም?
አመሰግናለሁ። በመደበኛ ህግ ማስጠበቅ አልቻልኩም ሲል መደበኛ ያልሆነ ህግ ወይም አስቸኳይ ጊዜ አዋጅ ህግ ነው የሚያስፈልገው። አሁን ግን እየሆነ ያለው መደበኛውንም ስትራክቸር የሚያፈርስ ነው። ለምሳሌ የሚኒስትሮች ምክር ቤት አይሰራም፣ የክልል መዋቅሮች አይሰሩም። አሁን እንደውም እኛ እንደምናስበው አዋጁ ራሱ ታርጌት ያደረገው የክልል መንግስታትን ነው።
እንደምን እሱ ያብራሩት
ምን ማለት ነው? አዲስ ህግ ይወጣል። አሁን አቶ ሙሉጌታ የዘረዘሯቸው ህጎች አራቱን ብቻ ትቶ ሌላውን ሰስፔንድ የሚያደርግ ያወጣል። ስለዚህ ህጉን ብቻ ሳይሆን የሚጠቀመው ኮማንድ ፖስት የሚባል አዲስ ስትራክቸር አምጥቶ ማዘጃ ጣቢያ እንደዚህ አይነት ነገር
ወደማኛ ለማድረግ እሺ።
አዎ፣ የኛ ተቃውሞ አሁን ምንድነው? ይሄ በህገ መንግስቱ ላይ አንቀጽ 9 ይመስለኛል ከተደነገገው ውጪ ስልጣን መያዝ ክልክል ነው ይላል። ይሄ ግን ከየት እንደመጣ እናቀመ ኮማንድ ፖስት የሚባለው አስተሳሰብ ራሱ በነበረው ህግ ማስፈጸም አልቻልኩም ማለትና የነበረውን መዋቅር አፈርሳለሁ የተለያየ ነው። አዲስ ህግ በዛው አስፈጻሚ ማድረግ ይቻል ነበር። ነገር ግን ህጉም አዲስ ነው፣ ሰዎቹም አዲስ ናቸው። ከሆነ ቦታ ከፌደራል ፖሊስ ከደህንነት የመጡ ሰዎች ናቸው የሚያስፈጽሙት ይሉናል። ለሀገር እንደሚያስብ ሰው ኖርማሉ ስትራክቸር ከዛ በኋላ መስራት አይችልም፣ ፓራላይዝ ይሆናል። 6 ወር አመት 9 ወር እንደዚህ በቆየህበት ቁጥር በኖርማሉ ስትራክቸር ሳትሰራ ያ ሽባ የሆነ ለምሳሌ የፖሊስ ስርዓት አለ። ከዚህ በፊት ተቀናቃኝ ፓርቲ እንደመሆናችን እስር የታወቀ ነው። ኢትዮጵያ ውስጥ ስንያዝ የነበረው የፖሊስ አካሄድ አለ አይደል? እሱ ይተዋል ከነጨራሹ። ከዛ በኋላ ዝም ብሎ መያዝ ኖርማል ነገር ይሆናል። ሆኗል ከዚህ በፊት በመሰረቱ። ስለዚህ ሽብር ነው አገር ውስጥ እየተደረገ ያለው እንዲፈራ። በዚህ ፈርቶ ይቆማል ወይ? ይሄ አስተዳደር አይመጥነኝም ብሎ የጠየቀ ሰው በዚህ ፈርቶ ይቆማል ወይ? ሌላ ነገር ነው። ግን እየሆነ ያለው በዚህ ህግ ማሰራራት ታይ እንደሆነው በየጊዜው ቁጥር 1 ምን 2 እየተባለ መግለጫ ያወጣል፣ ይነገራል። ይሄ ክልክል ነው እንዲህ ብታደርግ ምናምን እየተባለ ልክ ደርግ ያደርግ እንደነበረው ማለት። ስለዚህ የህግ ባለሙያው ሊያዩት ይችላሉ በደንብ። ከህጉ በተጨማሪ አስፈጻሚውም ነው የተቀየረው። ያ ደግሞ ለምሳሌ አንዱ 17 ዲ አሁን የወጣው ዝርዝር ላይ ምን ይላል? የክልል ባለስልጣናት ስለ አካባቢያቸው መግለጫ መስጠት አይችልም ይላል። እንግዲህ አካባቢውን የሚያውቁት እነሱ ናቸው፣ ያለውን ሁኔታ የሚያዩት እነሱ ናቸው። ስለሆነው ነገር ለህዝብ መግለጽ ለሚዲያ መግለጽ አይችሉም። ስለዚህ ሌላ የእዝ ሰንሰለት እየተፈጠረ መጀመሪያ የነበረው ለህገ መንግስት ተቋቁሟል የተባለው ስትራክቸር እየፈረሰ ነው የመጣው። ይሄ ደግሞ የሆነው መጀመሪያ እንዳልኩት የህዝቡን ጥያቄ ትቶ የራስን ጥያቄ በማስቀመጥ ለምሳሌ ደጋግመው የሚሉት እነሱ እድገት ያመጣው ጥያቄ ነው ነው የሚለው እድገት ላመጣው ጥያቄ የሚመልስ መልስ ነው የሚመልሱት። እንግዲህ ምናልባት እንደዚህ አይነት ጥያቄ ካለ እንደዚህ አይነት ጥያቄ አናቀመኝ። የኛ እምነት እንደ ፓርቲ የኢትዮጵያ ህዝብ በመረጠው ተዳድሮ አያውቅም። በንጉሱም በደርግም በኢህአዴግም በመረጠው ተዳድሮ አያውቅም። አሁን ለዛ ብቁ የሆነ ዜጋ አለ። ከ97 ጀምሮ ከዛም በፊት ጠይቋል። በመረጥኩት በሚችል ሰው ችሎታ ባለው ሰው ነው መተዳደር የምፈልገው። ባጭሩ ያ ሰው ነው የመልካም አስተዳደር፣ የሙስና፣ የውሃ፣ የመብራት ማንኛዎቹንም ጥያቄ መፍታት የሚችለው ህዝቡን ማንቀሳቀስ የሚችለው ያ የተመረጠ ኃይል ሲመጣ ብቻ ነው። ስለዚህ ያ አይነት ትልቅ ጥያቄ ነው። በእንደዚህ አይነት አዋጅ በማስፈራሪያ ይቆማል ብለን አናስብም።
መልካም። በዚህ በአሁን ብቻ የማያበቁ ተሻጋሪ እንድምታ ያላቸው ሁኔታዎች ይከሰታሉ ነው አሁን ከሚያደርገውም ያለፈ ያሉት። ፕሮፌሰር ብርሃኑ ወደ እርስዎ ልምጣ። በጽሁፋችሁ ሽግግር ከአንድ አስቸኳይ አዋጅ ወደ ሌላ አስቸኳይ አዋጅ መሆን የለበትም ትላላችሁ። እርስዎና ተባባሪ ጸሐፊ፣ በስር ላይ የነበሩ የፖለቲካ እስረኞች መፈታት አገሪቱን ወደ ተሻለ አቅጣጫ ለመውሰድ እንደ አንድ እርምጃ ወስዷል። እርስዎም እሱን አወድሰው ነው የተነሱትና ነገር ግን ከአንድ አስቸኳይ አዋጅ ወደ ሌላው ይሉታል የቀደመውና ሁለቱን አያይዘው ይሄ ሽግግር አይደለም፣ በእርግጥም ወደሚፈለግ አቅጣጫ አይወስድም ነው የምሉት። እስኪ አብራሩት።
እሺ፣ የመጀመሪያው አዋጅ ተነስቶ አንዳንድ በጎ ነገሮች ብቅ ማለት የጀመሩት አንደኛው የፖለቲካ እስረኞች መፈታታቸው ነው። ሁሉም አይደሉም ግን በተደረገው ምስጋና ይገባል። ሁለተኛው በሞላ ጎደል የሚደረገው ውይይት በአማራጭ ኃይሎችና በመንግስት የተጀመረው ጉድለቶች ቢኖሩትም በጎ ነገር ነበር። እነዚያ ጮራ መውጣታቸው እነዚያ ዝቅ ማለታቸው ደስ ብሎን ሳለ ወደ ሁለተኛ አስቸኳይ አዋጅ መሄዱ በአገር ቤት ላለ ወገን በውጭም ላለ ህዝብ ኢትዮጵያዊም ላልሆነው ህዝብ የሚያስደነግጥ ግራ የሚያጋባ ነው። ለምሳሌ ቅድም ለመምህር ሙሉጌታ እርሶ ከዚያ ስለሚኖሩ በቀን በማታም በምሽትም ስለሚያውጥ እርሶ ያውቃሉ ላለሁ እኔ ሩቅ ሁኜ ብዙ ላውቀው አልችልም። ግን በማነበው ከሆነ ለምሳሌ ኢሰባዊ የሆነ ነገር የማይፈጸም በአዋጅ ከተነገረ በኋላ ኢሰባዊ የምንለው ምን ማለት ነው ወደሚለው ጥያቄ ወስደናል። አንድ ሰው በመንገድ ሲሄድ ምንም ሳያደርግ እንዲያው በጥርጣሬ ተይዞ እስር ቤት ምግባ ከሆነ ስራ ገብቶ ሰው ስራ በሚሰራበት ጊዜ ማንኛውም ሰው አለቃ የሆነ አንተ በደንብ የምትሰራ አይመስለኝም ለማደም አስበህ ነው ስራውን ወደ ኋላ የምታረገው ብሎ ወደ ስር ሊሰደው የሚችለው ከሆነ ይህ ማለት አንዱ ሰብጀክቲቭ በሆነ መመዘኛ በሌለው አቀራረብ ሰውን ሊያስረው ሊፈታው የሚችል ከሆነ ይሄ እኔ እንደሚገባኝ ከሆነ ኢሰባዊ ነው ባይ ነኝ። ይህ ብቻ ሳይሆን አንድን መንግስት የሚያረገው ኢኮኖሚው እድገት ወይም አለማደግ፣ የህዝብ መበልጸግ ወይም አለመበልጸግ ሳይሆን ወይም ደግሞ የህጎቹ ብዛት የህጎቹ ማነስ ሳይሆን አንድ መንግስት የሚያረገው ተቀባይነት ሲኖረው ነው። ለጀትመሲ የሚለው ቃል ነው በእንግሊዝኛ። ተቀባይነት ሊኖር የሚችል ካስገዳጅነት ወደ ፈቃደኝነት የሚወስድ አመራር ሲኖር ነው። ሁልጊዜ ግን ባስገዳጅነት የሆነ ነገር በፖሊስ ኃይል የተመሰረተ ነገር ድብልቅልቅ ወዳለ ሁናቴ ነው እንጂ ወደ በጎ የሄደበት ጊዜ የለም። ከጃንሆይ መንግስት መማር የነበረብን፣ ከደርጉ መማር የነበረብን፣ ከሌሎች አገሮች ይዘት መማር ያለብን ይሄ ነው። አስቸኳይ አዋጅ ማወጅ፣ በፖሊስ ኃይል ተማምኖ ወደፊት ለመሄድ መሞከር ከሰላም አንጻር ሲታይ የተጀመሩትን የተወጠኑትን በጎ ነገሮች እንደውም ወደ ኋላ የሚወስድ ነው እንጂ ወደፊት የሚወስድ ሆኖ አይታየኝም።
መልካም። አቶ ሙልጌታ፣ ህግ ማውጣት የሚያስችሉ ሁኔታዎችን ተከትሎ ህግ ማውጣት የሚችለውን ያህል ህግ ከራሱ ይማራል ወይ? ቀድሞ የወጣ ህግ ምን አይነት ፍሬ አመጣ? ምን አይነት ውጤት ነበረው ለሚቀጥለው ህግ? ይልቁንም ደግሞ ባስገዳጅ ሁኔታዎች የተከፈተ በመጀመሪያው የሰራና ያልሰራን ሳይገመግም ዳግም ተመልሶ የሚመጣበት ሁኔታ በህግ አይነት ይታያል ወይ? ግራሱን መልሶ ይመረምራል ወይ? ለህግ መውጣት መሰረትም የቀደሙ ነገሮች ሲታከኩ እናያለን። በአጠቃላይ በህግ መሰረትም በኢትዮጵያ ሁኔታም ምናልባት አንዳንድ ጭብጦችን አይን የሚከፍቱ ነገሮች ቢያካፍሉን።
አዎ፣ እንግዲህ አሉላ፣ የኔ ማብራሪያ ኢትዮጵያ መንግስት ላይ የተመሰረተ ነው። ይሄ ህገ መንግስት ራሱ ምን ይላል? አሁን ፕሮፌሰር ብርሃኑ ያቀረቡት በጣም የተቸችን እይታ ነው። አንድ ሰው ለምሳሌ ኢሰብአዊ የሚባል ድርጊት ምን ማለት ነው? ኢሰብአዊ እንዴት ነው የሚታወቀው የሚለው ጥያቄ አሁን ራሱ ህገ መንግስት ይመልሰዋል። በዚህ በአስቸኳይ ጊዜ አዋጅ ሊፈጠሩ የሚችሉ የሰብአዊ መብት ጥሰቶች ይኖራሉ ብሎ ያስባል ህገ መንግስት። በዚህ መሰረት መርማሪ ቦርድ የሚባል ያቋቁማል። ስቴት ኢመርጀንሲ ከታወጀ በኋላ መርማሪ ቦርድ ተፈጥሮ የሚታሰሩትን ሰዎች ይቆጣጠራል። ለምን እንደታሰሩ ያያል። ኢሰብአዊ የሆነ ድርጊት ተፈጽሞ ከሆነ ይቆጣጠራል እና በዚሁ መሰረት ሪፖርቱን ለፓርላማ ያቀርባል ይላል። ይህ ልክ ፕሮፌሰር እንዳሉት የሚጠበቅ ችግር ነው። ይሄ ጥሰቶች ይኖራሉ። ከዚህ በፊት በርካታ ጥሰቶች ሪፖርት አድርገዋል በመጀመሪያው የስቴት ኦፍ ኢመርጀንሲ ጊዜ። ሌላው አቶ አደራ አሁን እንደጠየቀው ስቴት ኦፍ ኢመርጀንሲ የወጣው በህገ መንግስቱ መሰረት ነው። በጣም የሚገርመው እዚህ አስቸኳይ ጊዜ አዋጅ ጽንሰ ሀሳብ የሚገርመኝ ህገ መንግስቱ ራሱ አውጥቶት ህገ መንግስቱን ራሱን ያንጠለጥለዋል። ግልጽ ከሆነ ያባ
ለአድማጮች እንዲብራራ ፈታ ያደርጉልን።
አዎ፣ ህገ መንግስቱ ራሱ ፓርላማው የአስቸኳይ ጊዜ አዋጅ ማወጅ ይችላል ይልና የአስቸኳይ ጊዜ አዋጅ ታወጀ ማለት ግን የፓርላማውን ህልውና ራሱ ሊያጠፋው ይችላል እና በጣም የሚገርም ነው። ምክንያቱም ፓርላማው የተፈጠረበት አንቀጽ ራሱ የአስቸኳይ ጊዜ አዋጅ ከታወጀ በኋላ ፓርላማውን የፈጠረ አንቀጽ ሁሉ አይጠበቅም፣ ህጋዊነት ሳይኖረው ይችላል። አሁን ነገ ተነስቶ ኮማንድ ፖስቱ በቃ ፓርላማው አያስፈልግም ካለ ላያስፈልግ ይችላል። ምክንያቱም ፓርላማውን አትንኩ የሚል ዝርዝር ውስጥ ከማይነኩት ዝርዝር ውስጥ ፓርላማውን የፈጠረ አንቀጽ አልተጨመረም።
So in effect, your tadderawi mengist aynet no. Yeda si madjen sinten, kabbat no. Kallal nagar adlam. Aon in tepi aon gis yara gyaar lo mintin no. Sikakal nagar no yara gyaar lo biye no masbo. Behek yara go kemichilow. With sin na yo. Iskaan yese dara gyaar lo nagar. Yena mamma mo kyaano biye no masbo. Minim alet no. Yen sa de saa kallasi sitawo jal sambahu. ይታወጅ እንደምችል ይናገራል። ነገ ከየታቻቱ ጥሌት ይችላል መንግስት ከፈለገ። ነገ ያገኘውን ሰው ያፈለገውን ነገር ማድረግ ይችላል። እንደዛም እያደረገ የእርምጃ ህጋዊ ነው የሚሆነው። ይህ ሊገባን ይገባል። ስቴተስ ኢመርጀንሲ ማለት በዚህ ነው። ፓርላማ ውስጥ ያሁሉ ጭቅጭቅ ተፈጠረ። በጣም ከባድ ነገር ነው ስቴተስ ኢመርጀንሲ ማለት።
አድማጮች ውይይቱ አላበቃም፣ በሌላ ጊዜ ይቀጥላል። አሁን ሳይንስና ቴክኖሎጂ በሰለሞን አባተ።
አሚዮትሮፊክ ላተራል ስክሌሮሲስ ወይም ALS ይባላል በመጻር አጠራር። አልፎ አልፎ የሚያጋጥም የነርቭ ተግባር መታወክ ነው። በተለይ የሰውነት እንቅስቃሴን የሚቆጣጠር የነርቭ ስርዓት ሞተር ነርቭ እክል ነው። በዓለም ዙሪያ በየዓመቱ ከ200,000 ሰው 5 ሰው ይህ የእንቅስቃሴ መታወክ ችግር ይገጥመዋል። ገናና የፊዚክስ ሊቅ ሊሆን ከዘመነኛው ፊዚክስ ሁለት ምሰሶዎች የአንዱ የአንጻራዊነት ንድፈ ሐሳብ ፈጣሪ አባትም ሊሆን አልበርት አንሽታይን ማርች 14879 ወይም መጋቢት 5 1872 ዓመተ ምህረት በደቡብ ጀርመኗ ባደን ቪውተርበርግ ግዛት ኡይለም ከተማ ተወለደ። ጀርመናዊው ፍልስፍና፣ ኢኮኖሚስት፣ የታሪክ ተመራማሪ፣ የፖለቲካ ንድፈ ሐሳብ ቀራጺ፣ የህብረተሰብ ጥናት ባለሙያ፣ ጋዜጠኛና አብዮታዊ ሶሻሊስት ካርል ማርክስ መጋቢት 5 1876 ዓመተ ምህረት በ65 ዓመት ዕድሜው ለንደን ላይ አረፈ። በኬምብሪጅ ዩኒቨርሲቲ የንድፈ ሐሳባዊ የጠፈር ጥናት የምርምር ዳይሬክተር፣ የንድፈ ሐሳባዊ ፊዚክስ ሊቅና ፈጣሪ ኮስሞሎጂስት ወይም የህዋ ተመራማሪ ጸሐፊ እንግሊዛዊው ስቲቨን ዊሊያም ሆኪንግ መጋቢት 5 2010 ዓመተ ምህረት በ76 ዓመት ዕድሜው ኬምብሪጅ እንግሊዝ አረፈ። ህይወት እኮ አስቂኝ ባትሆን ኖሮ አሳዛኝ ትሆን ነበር። ስቲቨን ሆኪንግ። ምጡቅነት ከለውጥ ጋር የመጣጣም ችሎታ ነው። ስቲቨን ሆኪንግ።
I have long wanted to go into space, and a zero gravity flight is the first step towards space travel. As you can imagine, I am very excited.
ወደ ጠፈር ለመምጣት ከረጅም ጊዜ አንስቶ እመኝ ነበር። የህዋ ጉዞ የመጀመሪያውን እርምጃ ስበት አልባ በረራንም ለመሞከር ቋምጥ ነበር። ለአርባ ዓመታት ያህል ወንበር ላይ ተጣብቄ እንድኖር ተገድጃለሁ። በስበት የለሹ ስፋፌ ለመቅዘፍ እድል ማግኘት ታላቅ ፍስሐ ነው እኮ። እጅግ በጣም እየፈነደኩ ነው። ስበት አልባው በረራ ላይ እንገናኝ። ያ የሰው ልጅ ወደ ጠፈር ካልዘለቀ ከንቱ ነው ያለው ሰው ልክ የዛሬ 11 ዓመት ስበት አልባውን በረራ ሞከረው። ስቲቨን ሆኪንግ።
As you can imagine, I am very excited.
አንድ ኢትዮጵያዊ የፊዚክስ ጠቢብ ዘንድ ደወልኩኝ።
ስማ ገብረ እግዚአብሔር ባላለው አዲስ አበባ ነው የተወለድኩት 1900 አላስታውሰውም። ገብረ ማርያም ትምህርት ቤት ነው የተማርኩት። ከዛ ፈረንሳ ሀገር ትምህርት ቤት ሄድኩ። ፊዚክስ እና ማቴማቲክስ ነው የተማርኩት። እዚህ ሀገር ፖስት ዶክ ሆኜ መጣሁ አሜሪካን። ተለያዩ ዩኒቨርሲቲዎች አስተማርኩኝ። ወደ ኤንኤስኤፍ ናሽናል ሳይንስ ፋውንዴሽን ፕሮግራም ዲሬክተር ስራ ይዤ ወደ ዲሲ ሙቭ አደረኩ። እንግዲህ ላለፉት 15 ዓመታት እዚህ ነው ያለሁት በፕሮግራም ዲሬክተር ጀራ።
ዶክተር ተሰማ እስቲ አሁን ወደ ደወልኩበት ጉዳይ በቀጥታ ልግባ። አንድ የእርሶ የሙያ ባልደረባ ማለት እችላለሁኝ ታዋቂው የፊዚክስ ጠቢብ ትናንት አርፈዋል፣ ስቲቨን ሆኪንግ። እስቲ ስለ ስቲቨን ሆኪንግ ትንሽ ያጫውቱኝ። ማን ነበሩ?
Stephen Hawking እንግዲህ ባልደረባዬ ቢሆን በጣም ደስ ይለኝ ነበር። ግን ያው ፊዚሲስት ነው ሁላችንም እንደሱ ለመሆን ያለምን ያደግነው። ግን እሱ ያው እንደምታውቀው እንግሊዝ ሀገር ተወልዶ ኦክስፎርድ ዩኒቨርሲቲ እና ካምብሪጅ ተምሮ ለብዙ ብዙ ታላላቅ የእውቀት ዘርፎች ላይ በተለይ ኮስሞሎጂን በሚመለከት ዓለም ከየት መጣች እንዴት አሁን ያለችበት ድረሰች ወዴት ሄዳለች የሚለውን የሳይንስ ምርምር ሲያካሂድ በዛ በኩል ብዙ ታዋቂነት ያተረፈ ሰው ነው። በሳይንሱ ብቻ አይደለም ሰውየው የታወቀው እንደምታውቀው በራሱም በወጣትነት የደረሰበት ህመም ብዙ አካል
ጉዳተኛ
ደርሶበት ስለነበረ የሳይንስ ችሎታው ብቻ ሳይሆን በዛን ያህል የህመም እና የሰውነት ጉዳት ተሸክሞ ግን ያንን በሳይንስ በኩል መሪነቱን ሳያጣ እስከ መጨረሻው ድረስ የቀጠለ ሲሆን በሌላም በኩል ሰብአዊነቱ ደግሞ ለድኩማን የመረዳጃ ፈንድ አቋቁሞ
ለአካል ጉዳተኞች ማለት ሆኖ
ለአካል ጉዳተኞች ይቅርታ ርማቱን ቀበላለሁ ፈንድ ገንዘብ እና ድርጅት አቋቁሞ በየቦታው የሚረዳ ሰው ነው። ስለዚህ በፊዚክስ አካባቢ ብቻ ሳይሆን ኢንፋክት ከአልበርት አንሽታይን ቀጥሎ በዓለም በብዙ ነገር የታወቀ ሰው ቢኖር እሱ ነው። እንግዲህ
ዶክተር ተሰማን እንግዲህ እርሶ በመርመሩ ስራ ላይ ነው ያሉት በሳይንስ ድርጅት ውስጥ ነው የሚሰሩት እና ይሄ የስቲቨን ሆኪንግ ምርምር ውጤት ወደ አልበርት አንሽታይንም ብንሄድ የአጠቃላይ አንጻራዊነት ወይም የጀነራል ሪላቲቪቲ ንድፈ ሐሳብ ይሄንን ፕሮግራም ያዳመጠላል ማንም መደበኛ ሰው ምን ትርጉም ይሰጣል ብለው ያስባሉ? ሶን ደ ሳይንቲስት በህይወታችን ላይ እንዴት ይመነዘራሉ እነዚህ ንድፈ ሐሳቦችና የፊዚክስ ምሰሶዎች? የተከበራችሁ አድማጮች ፌስቡክ ገጻችንና ዌብሳይታችን ላይ ከዶክተር ተሰማ ገብረ እግዚአብሔር ጋር ያደረግነው ሰፋ ያለ ውይይትና ሌላ መረጃ ሰፍሯል ተከተሉ።
አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። ከእናንተ የደረሱን አስተያየቶች እናሰማለን።
ተናስተልኝ ቪዲዮዎች እንደምንከረማችሁ ተባካችሁ የመልክተን አስተላልፉልኝ። ለሀገራችን ባለው አስቸጋሪ ሁኔታ በጣም አዝኛለሁ። በአሁን ወቅት እንደምናየው ዘመዶቻችን ወገኖቻችን ሁሉ በጣም 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 በሚያሳዝን ሁኔታ በዛች ሀገር በሚከናወነው በደልና ስቃይ ደም መፍሰስ እንባ ለቅሶ ይሄ ሁሉ ነገር እየሰሙ ያሉ የሃይማኖት አባቶች በተለይ ኢትዮጵያ ውስጥ ያሉት የሃይማኖት አባቶች እንዴት አንድ አባት ይጠፋል? መንግስትን አረ ይሄ ነገር አይበጅም አይሆንም ቆም ብለን እናስብም ይል እንዴት አንድ አባት ይጠፋል? እንዴ በጣም እኮ የሚያሳዝን ነው። የሃይማኖት አባቶች ህዝባቸውን መጠበቅ ህዝባቸውን መሰብሰብ እንዴት በጣም የሚያሳዝን ሁኔታ ላይ ነው ያለነው። የሃይማኖት አባቶች የት ገባችሁ? በሙስሊሙም በኦርቶዶክስም በፕሮቴስታንቱም በሁሉም በካቶሊክም በአጠቃላይ ያላችሁ ሃይማኖት አባቶች እንዴት ተሰብስባችሁ መንግስትን ይሄ ነገር አይበጅም ማለት እንዴት አንደበታችሁ እንዴት ተያዘ? ኧረ እባካችሁ እግዚኦ እንበል። እስከ መቼ ነው አባቶች ዝም የምትሉት? እባካችሁ ይሄን ነገር አስቡበት። አመሰግናለሁ።
ሄሎ ተናስተልኝ ቪዲዮዎች እንደምን ሰነበታችሁ? የዘወትራ አድማጫችሁ ነኝ። ምክንያቱም አሁን በአስቸኳይ ጊዜ አዋጁና በኮማንድ ፖስቱ ባለው ከትናንትና ወዲያ በተገደሉት ሰዎች ላይ ነው። የኢትዮጵያ መንግስት በተሳሳተ መረጃ ነው እንደዚህ ያደረጉ ብሏል። የተሳሳተ መረጃ ባይሆንስ ኑሮ ትክክል ቢሆንስ እነዚህ ሰዎች መገደል አለባቸው? በሚዲያ ላይ ወጥቶ በተሳሳተ መረጃ ነው የተገደሉት ሲሉ አይሳሳቱስ መረጃው ሰው መገደል አለበት ወይ? የሰው ህይወት እንኳን እየጠፋ አለ እንሰሳ አይደለም። እውነተኛ መረጃ ቢሆን ሰው ለምንድን ነው የሚገደለው? ይህን መልእክት እንደምታስተላልፉልኝ ባለሙሉ ተስፋ ነኝ። ተሻገር እባላለሁ ከሳስካቶን ሳስካችዋን ካናዳ ነው የምደውላለሁ። አመሰግናለሁ በጣም እግዚአብሔር ይስጥልኝ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ አዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አዳነች ተሳየንን ከአቀናባሪዋ ብርሃን ኃይሉ ከዋና አዘጋጅ ተሳበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን በትግርኛ ቋንቋ የሚተላለፈው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Thank you.